ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ተከታታይ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ታህሳስ 30 ቀን 2016 ዓመተ ምህረት ነው።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሪሰርቾች እንደሚሉት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ታህሳስ 30 ቀን 1498 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
ከዝግጅት ክፍላችን የቀረበ ሀተታ በቅድሚያ እናሰማለን። በማስከተልም ከዚህ ቀደም ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ መስራችና የከፍተኛ አመራር ኮሚቴ አባል አድርገውት የነበረው ቃለ ምልልስ እናሰማለን። ቃለ ምልልሱ ከአምስት አመታት በፊት በፍኖተ ርዕይ የዩቲዩብ ቻናል የቀረበ ነበር። ያመኑት ሲከዳ ይቀላልዳ። የኢትዮጵያ ህዝብ በየጊዜው የካሃዲና ባንዳ ጥቃት ቆርቶታል። ያሳደግኳት ጥጃ አለችኝ በርግጫ በተደጋጋሚ ደርሶበታል። ብርቱካን ሚደግሳ በወያኔ ተጠቃሽ ተብሎ የሰፈሯ ህዝብ ብቻ ሳይሆን ብዙዎች ተሰልፈውላት ነበር። የሷ ግን ልብ ከአሜሪካ ጋር የተቆራኘ መሆኑን በማጋለጥ ሴትየዋ አትታመንም ብንል ብዙዎች ወረዱብን አወገዙብን። ያው ወደ እነሱ ተጉዛ ስልጣናም ተሰጥቷት አገልጋያቸው ሆነች። ከወያኔ ጋር ላንፋታ ተቆራኝተናል ብላ ሳታበቃ ከኢትዮጵያ በበለጠ ሜደቅሳነቷ ይሎባት የዘረኛው ኮሎኔል አገልጋይም ሆነች። የምርጫ ቦርድ ኃላፊ ኮሎኔሉን አስመረጭ። ስራ ለቀቅኩ ብላ ዛሬ ስትነሳም ተፋቷን መቀበል ማመናቀቷት የታገለላትን ህዝብ ሳይሆን የገዛትን ኮሎኔልና ፓርላማ የሚለውን የከፍቶች በረታ መስግና ፍትሃዊ ምርጫም ያካሄደች አስመስላ ቀርባለች። ስትጀምር በክህደት ስታበቃም በዚያው። ያላት የነጋ ማራጭ ያው ወደ አሜሪካ ማቅናት ነው። ደግመን ደጋግመን ላምባገነኖች ሆነ ለጭፍሮቻቸው የሽግግር ሂደት ምን እንደሆነ ለምን እንደሚያስፈልግ የሽግግር መንግስትን መፍትሄነት ስናስረዳ ቆይተናል። የህዝብን ሚና ቀምቶ እኔው አሻግራችኋለሁ ባዩ ኮሎኔል በሂደት የተሳተፈ ሁሉ ሚኒስትር ባለስልጣን የሚሆን መስሎት ሲቀባጥርም ስህተቱን በጊዜው ነግረነው ነበር። ኮሎኔል አሻግሬ ነኝ ከማለት ግን አልተቆጠበም። ጭፍሮቹ ደግሞ ነገር አለሙን ገለባብጠው ሽግግር ማለት የግል ስልጣንን ባቋራጭ ፍለጋ ነው ሲሉ ቀባጠሩ። ጊዜ አልፎ ዛሬ ግን ተረድተዋል ስንል ደግሞ አንድ ዶክተር በሉኝ ባይ ስርነቀል ለውጥ እንጂ ሽግግር አያስፈልግም ብሏል። ህዝባዊ ዴሞክራሲያዊ መንግስት በሽግግር ሂደት የሚረጋገጥ ነው ያሉትን ቅራኔዎች በጋራ አስወግዶ በጋራ መፍትሄ ለመስጠት አማራጩ የሽግግር መንግስት መስረታ ነው። ያብራሩ ያወቁ ሲመስላቸው ድንግርግርን አቅፈው ሲደናበሩ መታዘብ እጣ ክፍላችን ሆኗል። የሽግግር ሂደት ዘረኛውን ሁሉ አግበሰብስም አቅፈም የስር ነቀል ለውጥ ትግል አቸናፊነትን እውን የሚያደርገው ነው። ጋሪውን ከፈረሱ ማስቀደም ብቻ ሳይሆን እንደ አሳራ ግመል አይኑን ሸፍነው ከድነው መጭ እንደማለትም ነው። ለዲሞክራሲና ህዝባዊ ለውጥ የቆሙ አገር ወዳድ ኃይሎችን አቅፎ የሚያሳትፍ ነው። አንድ ኮሎኔል ወይም አንድ ቡድን ሊተካው ሊያካሂደው የሚችል ሂደት አይደለም። አገርን ሊያፈርስ የተነሳ እርኩስ ኃይልን የሚያሳትፍ የሚያቅፍ ሊሆን አይችልም። ፋሽስቱ አገዛዝ ኢትዮጵያን እንደ አገር ሊያፈርስ ቆርጦ የተነሳ ነው። ኢትዮጵያዊ ኃይል አይደለም። ኮሎኔሉም ስሙን ወደ ኦሮሞ ስም ሊቀይር ወስኗል ቢባልም ይህ ኢትዮጵያዊ አያደርገውም። ዘረኛ ናዚ ሙሶሊኒ የአረብ አድሃሪዎች መጋዣ እንጂ ነው። ለዚህም ነው ሐቀኛ የሽግግር ሂደት እውን ይሆን ዘንድ የኢትዮጵያ ዋና ጠላቶች መሸነፍ መወገድ ያለባቸው፣ አገዛዙና ወያኔ ማለት ነው። ሌላ ስሙን ሕዝቅኤል ጋቢሳ የሚል ምሁር ነኝ ባይ መሐይም ደግሞ ሕዝብ ሁሉ ከባህር የወጣ ነው፣ አዳም የመጀመሪያው ኦሮሞ ነው፣ ስሙን አማራ ቀይሮት እንጂ ወዘተ ሲል ሳያፍር ደፍፏል። ፈርዶበት አማራ ታሪክ ብለው የኦሮሞማ ምሁር በሉን ባዮች የሚያቀርቡት አኖሌን ልቦለድ ጭፍን ጸረ ምኒልክ ውሸት የገዳ ተብዬ ቅጥፈት ነው። እውነት ያመለጣቸው አማራና ክርስቲያንን በሜንጫ ንረድ እናርዳለን ያሉ ጊዜ ብቻ ነው። አማራ የሚባል ህዝብ የለም ሲባልም ሰምተናል። የመላ ኢትዮጵያ ህዝብ ቁጥር 5 ሚሊዮን ባልደረሰበት ጊዜ 5 ሚሊዮን ኦሮሞ ተፈሽቶ ነበር ተብሎ በነካታር ሬዲዮ ሳይቀር ሲዋሽም አድምጠናል። ባያሌው እንደ ህዝብ የተጎዳ ነው። ከንቶችን ዋሾችን ጸረ ኢትዮጵያውያንን እያመን ስንታለል በመገኘታችን ነው። እድሜያችን የገፋ ያወቅ የተማር አዛውንትነን ብንል ምሁር በሉን ብለን ብንወተውትም በእውቀት ህፃኑ መስዑድ ያስከነዳናል። ድንቄም የዘንድሮ ምሁር አድረስ ፕሮፌሰር ያልታደለች አገር የወያኔን ቡትቶ ሰንደቅ ዓላማ ብሎ ተቀብሎ ኢትዮጵያዊ ነን ማለትም ዘበት ነው። ዘረኛውን የኦሮሞን ማገዛዝ ተቀብሎ ኢትዮጵያዊ ነኝ ማለት ቅጥፈት ነው። ከዘረኛው አገዛዝ ደሞዝ እየተቀበሉ ፋኖ በሉን ማለትም አሰቃቂ ቧልት ነው። ጎራችን ይጥራ መስመራችንም ይጥራ ውዥንብሩ ያክትም እንላለን። አገር አድን ትግላችን ሁለገብ ሆኖ ይፋፋም። ድል ለኢትዮጵያ ህዝብ። ዘረኝነት ይውደም።
ሰላም ክብራትና ክብራን ተመልካቾቻችን፣ በዛሬው የገጽ ለገጽ ዝግጅታችን አቶ ኢያሱ አለማየሁን በእንግድነት ይዘን ቀርበናል። አቶ ኢያሱ አለማየሁ በስነ ጽሁፉ ዓለም የወጣላቸው ገጣሚ፣ እንዲሁም የፈጠራ ስራዎቻቸው ወደ ተለያዩ ቋንቋዎች የተረጎሙላቸው ድራሲ ናቸው። በፖለቲካው መስክ ደግሞ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር አባል ሲሆኑ ከድርጅቱ መስራቾችም አንደኛው ናቸው። በግል ህይወታቸውና በኢህአፓ እንቅስቃሴዎች ዙሪያ አነጋግረናቸዋል። ተከታተሉን። አቶ ያሱ ትራችን አክብሮ በስቱዲዮችን በመገኘቱ በፍኖት ርዕይ ተመልካቾችና በዝግጅት ክፍላችን ስም አመሰግናለሁ። በዚህ አጋጣሚ እንኳን ለ45ኛው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የልደት በዓል አደረሰው።
እንኳን አብሮ አደረሰን።
በመቀጠል ወደ ጥያቄዎቻችን እናመራለን። ከለጋ ወጣትነቶ ጊዜ አንስቶ ትግል ላይ ያሉ ሰው ነዎት። በሌላ በኩል ደግሞ ብዙ ያስነበቡ የስነ ጽሁፍ ሰው። የትኛው ይመዝንብዎታል? የትኛው ዝንባሌስ ቀድሞ ተከሰተ? ሁለቱ ዝንባሌዎችስ እንደምን ይሰናኛሉ?
አይኔ የፖለቲካ ሰው ነኝ እንጂ ስነ ጽሁፍ የሚባለው እኔ ቀድሞ መጣም አይደለም አሁንም አይደለም። ዋናው የፖለቲካ ትግልና ለኢትዮጵያ ውስጥ ለውጥ እንዲመጣ ህዝባዊ መንግስት እንዲመሰረት የሚለው ትግል እና ፖለቲካ ስምሪቱ ነው ለኔ ዋና። ያኛው እንደ ተቀጥላ ነገር አይመጣ ነው።
ግን ሁለቱ ተደጋጋፊዎች ናቸው። ስነ ጽሁፉ ፖለቲካውን ያግዛል ወይስ ፖለቲካው የስነ ጽሁፉ ዋና መሰረት ነው?
አለ ለስነ ጽሁፍ መቼም ፖለቲካው ነው መሰረት የሚሆነው። ብዙ ምጽፋቸው ነገሮች አንዳንዶች ግጥሞች ምናምን አካባቢ ነው እንጂ በልቦለዶቹ ብዙ የነበረውን በማቅረብ ነው እንጂ በቅስቀሳም በምንም አይነት ነገር አይደለም። መጽሐፍቱ ማለቴ ነው። ሌላ ብዙ እንግዲህ በጽሁፍ መስተዋራው በፖለቲካ ጽሁፎች ላይ እንደዛ ነው። እኔ በመጀመሪያ በዝንባሌ ደረጃ ግጥም የሚባል ነገር ግጥም የማላውቅም። ጓደኞች የሚገጥሙበት ጊዜ ታላቆች እነ ገሞራውም ሆኑ በኋላ እነ ጸጋዬም እኔ ግጥም የሚባል ውስጥ ገብቼ አላውቅም ለምሳሌ ማለቴ ነው። ግን በኋላ እንግዲህ ሲመጣ ደግሞ መግጠም ሞከርኩኝ ማለት ይችላል።
ስለ ጽሁፍ መቼም እንደሚታወቀው በጣም ሰፊ ጊዜ የሚጠይቅ ነገር ነው። በዚህ ላይ ደግሞ ትግሉም ጊዜ የሚሰጥ ነገር አይደል። እንዴት ነው በሁለቱ መካከል ሽሚያ የጊዜ ሽሚያ በተመለከተ?
ብዙ ጊዜ አይወስድብኝም ለነገሩ መጽሐፍ ምናምን። ግን የፖለቲካው ነገር በጣም ስራው ሲበዛ ያው የዛኛው አስተዋጽኦ በጣም ይቀንሳል። ማለት የሚወጣም ላወጣም የሚችለው ነገር ልጽፍም የሚችለው ነገር ይቀንሳል። ምክንያቱም ፖለቲካው ላይ ነው ትኩረቱና በፖለቲካው የሚጻፉት ወይም ሌላ ድርጅታዊ ስራ ወይም ቦታ መሄድ ሲሆን አይቻልም እና ትንሽ ክብደት አለው። ልክ ነው።
በዚህ ላይ የቤተሰብ ህይወት አለ። ሶስቱ ነገሮች አንድ ላይ ሲሆኑ መጨናነቅ የሚያስከትሉ ይመስለኛል። እና እንዴት ያቻችሉታል?
እኔ ቤተሰብ ህይወት እኔ ምንም በዚህ ላይ የሚያስቸግር ነገር የለም። ጓደኛዬ ያው የሀፓ አባል ሆናለች ከኔ ጋር ከመገናኘቷ በፊት ነው እና አብረን ነው በትግሉ ያለ ነው እና ምንም ያስጨነቀኝ ነገር የለም። በቤተሰብ ህይወት ጊዜ ይህን ያህል የሚወስደው ነገር የለም እና ይቻላል ለማለት ትየዋለሁ።
እስኪ ከድርሰቱም ከፖለቲካውም በፊት ወደ ነበረው የልጅነት ህይወቶ እናምራና አንድ ሰሞን በፓልቶክ ላይ ሲነገር ትግራይ ወይም ሰሜን አካባቢ የተወለዱ ሰው እንደሆኑ ተደርጎ ነበር የተወሰደውና እውነት ነው ይሄ ነገር? ትግራይ የተወለዱት? ካልሆነ የት ነው የተወለዱት?
እኔ ትግራይ አልተወለድኩ። የተወለድኩት አዲስ አበባ ነው። ዘመዶች ብዙ አሉኝ ከትግራይም ከኤርትራም ከሸዋም ከጎንደርም ከልዩ ዘመዶች አሉኝ። ጥሩ ነው። እኔ ደግሞ ኢትዮጵያዊነት ነው። ግን የተወለድኩና ያደግኩት እኔ አዲስ አበባ ነው።
ስለ ወላጆቹና ስለ ተገኙበት ቤተሰቦች ሊያጫውቱን ይችላሉ?
አባቴ በስምንት ዓመት ሲሆነኝ ነው ያረፈው።
ማን ይባላሉ?
አለማየሁ አስፋው ይባላሉ።
አቶ
አለማየሁ አስፋው። እናቴ ደግሞ ወይዘሮ ታፈራ አለማርያም ትባላለች። አሁንም በህይወት አለች። 95 አመቷ ነው። እሷ ደግሞ ተወልዳ ያደገችው ደግሞ ደምቢዶሎ ወለጋ ነው። ብዙ ለኛ ለልጆቿ ብዙ ነገር ያስተማረች ይመስለኛል። ግን አንዳንድ ስነ መግባር ብቻ ሳይሆን ስለ መቆርቆሩም ስለ ዳም መጨነቁም ደግሞ ትሁት መሆን ሃይማኖተኛ ስለሆነ ይችላል ሰፊው አለች አሁንም በሕይወት አለች ያፓንም ትደግፋለች ከመጀመሪያ ጀምሮ ልጆቿም ዞስት ስላሉበትም ሰውም ከራሷም በእምነቷም በቃ ይህን ከዚህ በላይ ምንም የሚለው ነገር ያለ አይመስለኝ።
ቤተሰቡ በኢህአፓ በተለይ በኢህአፓ ትግል ዙሪያ ብዙ መስዋዕትነት የከፈለ ቤተሰብ ነው። ታላቅ ወንድሞ አቶ ሳሙኤል አለማየሁ በትግል ላይ ያሉ ነው የሞቱት። እንዲሁም ደግሞ ታላቅ ወንድማችሁ ይመስለኛል ዳዊት እንዲሁ በትግል ላይ ተሰዋ። እርሶም እስካሁን በትግል ላይ አሉ። ብዙ ጊዜ እንደውም የኢህአፓ አባላት እናቶን በሚጠሩበት ሰዓት በእንግሊዘኛው ማዘር እናት ብለው ነው የሚጠሩት። የታላቁን ደራሲ የራሻውን ደራሲ መጽሐፍ ያስታውሰኛል ማዘር የሚለው ነው። እና እንዴት ነው ቤተሰባችሁ በትግል ውስጥ ያለው የከፈለው መስዋዕትነት ምን ይመስላል?
እኛ የከፈልነው መስዋዕትነት ሌሎች የከፈሉት መስዋዕትነት በቤተሰብ ጋርም አይወዳደርም ለነገሩ። ግን ያክስቴ ልጅ በደርግ ተገላለች። ታላቅ ወንድሜ ዳዊት አለማየሁ ስለሞ ደሴ በቀይ ሽብር ተገሏል። ሌሎቻችን እንግዲህ ያው ተበታተንበት ሁኔታ ማለት በሀገር ውስጥ አልነበርንም በዛ ጊዜ። በትግል ሳሙኤል በትግል ላይ ነበረ፣ እኔም በትግል ላይ ነበርኩ። እሱ ጫናው በእናታችን ላይ ነው ሰፍቶ የነበረው። እሱን እንግዲህ እሷ ጠንካራ ስለሆነች ተወጥተዋለች። በቤተሰብ መስዋዕትነት ክፍያ ግን ብዙ ብዙ ከዚህ የባሰ የከፈሉ ቤተሰቦች ስላሉ የእኛ ክፍያ ይህን ያለ እንደው ጎን ነው የሚወጣ ነገር አይደለም ማለት ይፈልጋሉ።
እንደው ላሳረሰው ካላሉ በስተቀር በጣም ትልቅ ይመስለኛል። ሶስት ሰው ከአንድ ቤተሰብ ውስጥ በሚታጣበት ሰዓት ላይ የሚከፍተው ትቶት የሚያልፈው ክፍተት በጣም ትልቅ ነው። እሺ ወደ እንትኑ ለመለሰውት ወደ ታሪካችን እንመለስና እስቲ የመጀመሪያና የሁለተኛ ደረጃ ትምህርቱን እየተከታተሉ
እንደ መጀመሪያ ደረጃ ትምህርት የተማርኩት አርበኞች ትምህርት ቤት ነው አዲስ አበባ። አሁንም አለ መሰለኝ። ቀጥሎ ሰፈሪ መኮንን ሁለተኛ ደረጃ ትምህርት ቤትን ከዛ ወደ ዩኒቨርሲቲ ገባሁ። እና ዩኒቨርሲቲ ገብቼ ያው ህግ ፋኩልቲ በህግ ትምህርት ነበር የተማርኩት 3 ነው 4 አመት ያህል። ህግ ፋኩልቲ ገባን ደግሞ ህግ በህግ ነገር ስቦኝ ሳይሆን ቁጥር ስለማልወድ ቁጥር የሌለበት ትምህርት ቤት የትኛው ነው ስል የህግ ፋኩልቲ ሲሉ በዛ ነው የገባሁት እንጂ በዛ ጊዜ ህግ ጠበቃ ለመሆን ዳኛ ለመሆን ፍላጎትም አልነበረኝ።
እስቲ የመጀመሪያና የሁለተኛ ደረጃ ትምህርቱን በሚከታተሉበት ሰዓት ላይ በኋላ ላይ በህይወቱ ለተከተሉት ፈለግ ማለት በፖለቲካውም በስነ ጽሁፉም ማለት የሆኑ ፍንጮች የታዩ ነበሩ ማለት በመጀመሪያና በሁለተኛ ደረጃ ትምህርት ቤት?
አይ የለም። አንደኛ ደረጃ ትምህርት ቤትን ማንኛውም በዛ እድሜ ባለ እንዳለ ልጅ ነው የተማርነው። ተፈሪ መኮንንም በገባን ጊዜ ደግሞ የተፈሪ መኮንን ትምህርት ቤት ብዙ ጊዜ አስተማሪዎቹ ጄሲት የሚባል ካቶሊክ የካናዳ ካቶሊክ ናቸው። በጣም ጥብቅ ነበር ዲሲፕሊን ናቸው። የእነሱ ዲሲፕሊን ትንሽ አለመቻል ነበረብን እኛ ከመጣ ነው እንትን እና ግን ትልቁ እነሱ ሁለተኛ ደረጃ ትምህርት ቤት የጠቀሙን ምንድን ነው ማንበብ ላይብረሪ ነበረን ትምህርት ቤቱ። ትምህርት ቤቱ ትንሽ ቦታ ያለው ትምህርት ቤት ነበረ። ላይብረሪ ማለት ቤተ መጽሐፍት አለን እዛ እንዋሳለን እናነባለን። በጣም ማንበብ ያበረታቱ ነበረ። ግን ፖለቲካ አልነበረም የምናነበው እኛ ዝም ብሎ ልቦለድ ምናምን ምናምን ነው የምናነብ የነበረው። ግን የንባብ እንትን ልምድ ሊሰጠን ቻለ ማለት ይችላለሁ እንጂ እኔ በአንደኛ እና በሁለተኛ ደረጃ ትምህርት ቤት የፖለቲካ ጥያቄም የተነሳ የለም። ፖለቲካም ውስጥ የገባንበት ሁኔታ አይደለም። ያው በአገር ቤት በአገሩ ባለው እንግዲህ ያቃጨው ስርዓት መጥፎ ነው እንዲህ ነው በዳይ ነው ምናምን ይባላል። ከዚህ ፊት ማናቸው አመጻው ነበር እስር ቤት ከርቸሌ ገብተዋል ታስረዋል እንደዚህን ሰማለን ግን በቀጥታ ተጽኖ አርጎብን ወደ ፖለቲካ አንያልገባው
ስለዚህ የኢትዮጵያ ተማሪዎች ንቅናቄ ጋራ ያሉት ውቂያ የሚጀምረው ከ6 ኪሎ የአዲስ አበባ ማለት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ ጋር ነው ማለት ነው
አዎ አዎ ያኔ ነው ወደ ፖለቲካ ስንገባ ያን ጊዜ እንግዲህ ፖለቲካ በፖለቲካ ተቃውሞ የተነሳ የኛ ታላላቆች ዘሩን ገሞራውን ብርሃነ መስቀል ከዩኒቨርሲቲ ተባረሩበት ሆነ ያለ አንዳንዶቹ እና ደግሞ እንቅስቃሴ ተጀምሯል እና የግራ ክንፍ እንቅስቃሴ አለ በሚባል እንግዲህ በዛ ነው እኛም እንትን ያልነው እና ዩኒቨርሲቲ ደግሞ አንድ ማዕከላዊ ማህበር ይኖረው ወይስ በየእንትኑ ተከፋፍሎ ይቆይ የሚለው ነገር ሲል ያን እንግዲህ እኛ ማዕከላዊ የሚለውን ደግፈን ቆመናል እና ዩኒቨርሲቲ ምርጫ በሚባለው ጊዜ ለምሳሌ ትዝ ካለኝ እሸቱ ጮሌ በዚህ በተከፋፈለው ተማሪ ማህበሩ የሚለው ደጋፊ ነበር እኛ ደግሞ ወደዚህኛው ዘን ብለን እነ ጳውሎስ ሚልኪያስ እዚህ ካናዳ ነው ያለው እነሱ ደግሞ በጣም ሰርመቀል አይነት አንደጋገራቸው ማይለኛ ስለነበረ ወደ እነሱ ነው እኛ ያዘነበል ነው ነገርዛ ጀመረ ማለት እኛ ወደ ክራንክም ሲሄድና ወደ ሰርመቀለው ሲሄድና የመደራጀት ምን ማለት ሐሳብ ማለት እንግዲህ ተባዶ ደረጃ አገኘን ማለት ነው እኛ እነሱ የዛ ትውልድ ብዙ ባንራራቀም ግን እነሱ ተከታዮች ነን እኛ ጎረምሶች ነበርን በዛ ጊዜ
በወቅቱ በኮሌጅ ደረጃና ከኮሌጅ ውጪ በነበረው የኢትዮጵያ ተማሪዎች እንቅስቃሴ ውስጥ የነበረው እንትን ዋና ማጠንጠኛ ሐሳብ ምን ነበር የትግሉ ማለት ነው ተማሪው እንቅስቃሴ ዋና ማጠንጠኛዎች ሊሆኑ የሚችሉ ጥያቄዎች ምኖች ነበሩ
በስፋት እንግዲህና በመሰረት ያው ህዝባዊ መንግስት ይመስረት ያጨው ስርዓት ያክተም የዘውድ የሚባለው ነው ሁሉ ስርዓት ያክተም የሚለው ሲሆን ሌላው እንግዲህ ዋናው ደግሞ መሬት ላራሹ ነው ቆላ ከመሬት ላራሹ ደግሞ ቀጥሎ ደግሞ ይሄ ዳሃዊ ማር የሚልም እንትን ይዘን ተነሳን ከዛ ደግሞ የህዝብ እኩልነት የሃይማኖት እኩልነት መኖር አለበት ልዩነት መኖር የለበት የሚለው ደግሞ እንዲሁ ብዙ ተማሪዎች ከዚህም ከዛም እየመጡ ጥያቄዎቹ ብቅ ብቅ ሲሉ እሱንም ደግሞ እንደ ዋና ይዘን ያዝን ግን ዋናው ህዝባዊ መንግስት ይመሰረት ዴሞክራሲያዊ መፍት ይኖረን ነው
ስለዚህ ግዚያዊ ህዝባዊ መንግስት ይቋቋም የሚለው ጥያቄ ደርግን ተከትሎ የመጣ ጥያቄ አይደለም ማለት ነው ቀዳሚ ነበር ማለት ነው
ግዚያዊ ህዝባዊ መንግስት አይደለም ያለው ያንኛ ህዝባዊ መንግስት ነው ያለው ደርግ ግዜ የመንግስት ጥያቄ ራሱ ስለተነሳ ግዚያዊ ህዝባዊ መንግስት አለ እንጂ ህዝባዊ መንግስት ይቋቋም የሚለው ዋና መሰረታዊ መፈክራችን ሆኖ ነው የቀጠለው እና ሌሎችን ሁሉ ምናጠንጠው ሰልፍ ምንወጣባቸው ምክንያቶች ናቸው እነዚህ ምክንያቶች ሲሉ ያው ህዝባዊ መንግስት ቆቆም ያጨው መንግስት እንዲፈርስ ነው እንትን ያደረገው
በወቅቱ በኮሌጅ ውስጥ በነበረው በነበረው እንቅስቃሴ የተለያዩ የተማሪዎች ቡድኖች እንደነበሩ ይነገራልና እነዛ ቡድኖች ምን ይመስሉ ነበር የነበራቸው አቋም የተለያየ ነበር ማለት ይቻላል
ቡድኖች ነኝ ያ ቡድኖች መኖራቸው ግን የማከለ ያለው የዩኒቨርሲቲ ዲፋይን ዩኒቨርሲቲ ተማሪዎች ማህበር ሲቋቋምና ሌሎችን በዛ ሲያጠቃልልና ተሽማከላይነት ሲይዝ የድሮ ይመለስ የድሮ መላሽ ምንላቸው ተነሱ አሁን በህይወት የለም እነ ገብሩ መርሻ ነበሩበት እሱ እንግዲህ የድሮ ወደ ድሮ እንመለስ ይሄ ፍረስ ነው ያሉት እሱን ባነሱበት ሁሉ ጊዜ ስብሰባ በዩኒቨርሲቲ ውስጥ ስብሰባ ጠርተን ስብሰባ ላይ በድምጽ ድምጻችንን ደግሞ በታዋቂው ረቀታችንን በመስጠት ሁለት ጊዜ እስከማስተዋውሶት አሸንፈናቸዋል ማለት አብዛኛው ያለው ይሄ ማከለያ ማህበር ይቆይ ብሎ አሸንፈናቸዋል ያን አይነት ቡድን ነበር ሌላው በምንም አይነት በፖለቲካ የማይሳተፍ ደግሞ ተማሪ ክፍል አለ ምን ዝም ብሎ ትምህርቱን ተምሮ ለመውጣት እንደልን ለመቀጠር ለመስራት ለመቀጠር ሆናውን የሚፈልግ እንጂ ቡድኖች ሌላ ቡድኖች አላውቅም
በዛን ሰዓት በተለይ የተማሪው እንቅስቃሴ ትረይቶ የታየባቸው እነዚህ ዘ ክሮኮዳይልስ አዞቹ ይባሉት ሳቦተርስ ወይም ደግሞ ፊርማቶሪ ነው ወይም የጆሮ ጠቢዎቹ እንደዚህ የሚባሉ የተማሪዎች እንት ፈርጅ የለየ መስመር የለየ ክፍፍል ነበር የሚለውን ለማንሳት ነበር ጥያቄ።
አይ እኔ ይሄ አዞች የሚለው ነገር እኔ ልቦለድ ይሁን ወይስ እውነተኛ እርግጠኛ አይደለሁም። አሁን አንድ ሰው ጽፎ ሁሉ በዛ በተማሪ እንቅስቃሴ ያለፈውን ሁሉ ኮረኮዳሉ ማዞች ብሎ ነበር። ከነበረ እንዲህ አይነት ቡድን እኛ ስንገባ የለም። ግን ከነበረ ደግሞ በጣም ጥቂት ሰዎችን የሚመለከት ማነው ገሞራውን ኃይለ ዮሐንስን ዘሩ ክሸንን ብርሃነ መስቀልን የሚመለከት ነገር ነው የሚሆነው። ግራ ሆኖ የተሰባሰቡትን እነሱን ደግሞ እንቃወማለን የሚሉትን ምን ይሏቸው ነበር? እነዚህ ራሳቸው ግራዎቹ እነሱ ናቸው ያሉት ራሳቸው የተደራጀን ያሉት ዝም ብለው እነሱም ስም ልቦለድ ነው ይመስለኝ ናሴት ያን ጊዜ ናሴት አዞ ሲቆርጥ ነበር ማስተዋቂያ ነበር እንዴ የሚሉ ነገሮች ነበሩ። ግን እኔ ዩኒቨርሲቲ በደረስኩበት ጊዜ በተጨባጭ እንደዚህ አይነት ነገር የለም። የነበረው ክፍፍል ያው በማዕከላዊ በማቆም ማህበር በማቆምና ፍራቱን በመቃወም የለም ወደ ድሮው እንመለስና ደግሞ ፍራቱን በመደገፍ በእኔ አዞ የሚባሉን አባልም አልነበርኩም ለነገሩ። እኛ ስንገባ የነበረም አይመስለኝም። ግን ይሄ ሳቦተር የሚለው እንግዲህ ያው ሻጥረኛና ነገር የሚያበላሽ ቡድን የሚለው ያ ብዙ ጊዜ የሚሰጠው ይሄ ትምህርት ስናቆም ትምህርት የሚቀጥሉ ከሥራቱ ጋር ጥሩ ግንኙነት ባቲጃው የምናጠፉ ምን የሚለው አለ ነው ደግሞ ሰልፉን ለማደናቀፍ የሚፈልጉትን ሳቦተር ይሏቸው ነበር። ማለት አፍራሾች ሻጥረኞች ለማለት ነው። ግን በዛ አይነት የተደራጀ ቡድንም አልነበረም በእውነቱ። የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ከተቋቋመና ደግሞ በአገር ሁሉ ያሉት ብሔራዊ ማህበር በሚል ከተቋቋመ በኋላ በተማሪ ውስጥ የተነሳ ይሄ ነው የሚባል የተቃዋሚ ቡድን አልነበረም እኔ እስከማውቀው።
ግን በዛን ሰዓት በነበረው ግቢ ውስጥ በሚካሄደው ትግል እንቅስቃሴ እንግዲህ የኢኮኖሚ ጥያቄ አለ። መሬት ላራሹ የሚባልበት ሰዓት ላይ ወይ ፖለቲካ መነከም ነው፣ ግን ዋናው የኢኮኖሚ ጥያቄ ነው። ህዝባዊ መንግስት ይቋቋም ሲባል ፖለቲካዊ ጥያቄ ነው። ከዛ ሌላ ሪዮት ዓለም ነክ የሆኑ በዛ መልኩ የተደራጁ ቡድኖች ነበሩ ወይም ቡድን ነበር?
የህዝባዊ መንግስት ይቋቋም ከሚለው በላይ መንግስቱን ያጨውን ስርዓት ያስደነገጠው መሬት ላራሹ ነው። መሬት ላራሹ ለተማሪዎች ሊሰለፉ ሲሉ እዛ አስቆመው። እንግዲህ ደብድበው የተወሰኑ ተማሪዎችን የሚያባሩት የምክንያቱ ስርዓቱ የቆመበት ስለነበረ መሬት ለህዝብ ከሆነ የፍዳል ስርዓት እንደ ባላባታዊ ስርዓት እንደመሆኑ መጠን ድሃው እንግዲህ አሷደር ባለቤት ሊሆን ነው ለመሬት። ይህ አናገዋል እነሱን የስርዓቱን። ስርዓቱ በዛ ላይ አይደለም በዛ ነው የቆመውና በብዝበዛው ላይ እሱ ላይ ነው በጣም በመጥፎም እንደውም እንግዲህ ሰማሪ መደብደብም ምን ማለትም አባረርም የተጀመረው ያኔ ነው ማለት ይችላል። በኋላ እየባሰ መጣ። በሪዮት ዓለም ደረጃ የተደራጁ ምናምን የሚለው ነገር ተማሪ እንቅስቃሴ በአብዛኛው የግራ እንቅስቃሴ ነበር። ግን ድርጅት ነበረው። ድርጅት ማለት ለምሳሌ ሰላማዊ ሰልፍ ስናደርግ በዩኒቨርሲቲ የሚመረጡ አሉ፣ በማህበሩ በይፋ የሚመረጡ አሉ። ምክር ቤት አለን፣ መሪ አለ፣ ምክትል አለ፣ ገንዘብ ያዥ አለ። እነሱን የማይመለከት ሌላ ኮሚቴ እናቋቁመናለን። የአድማ ኮሚቴ ነው የምንለው፣ ስትራይክ ኮሚቴ ነው የምንለው የነበረው። እነዚህ እንግዲህ አንደኛ ገንዘብ የሚያሰባስቡ ከገጠር የመጡት ልጆች ዩኒቨርሲቲ ሲዘጋ እዛ መተኛት አይችሉም፣ ምግብ የለም። ስለዚህ የት ነው የሚያርፉት? ምንድነው የሚበሉት? ትንሽ ጊዜ ለመስጠት ለሰልፉ ቶሎ ብሎ በአራት ቀን በሶስት ቀን እንዳይበተን የአድማ ኮሚቴ እናቋቁማለን። ግን ከነዚህ ከአመራሩና ከይፋ ከሚታወቁት ውጪ ነው፣ ለእነሱም አንነግራቸውም፣ አይነገርም ማለት ነው።
ለደህንነት ሲባል ማለት ነው።
ለደህንነትና ደግሞ ስራውን ለመስራት። ምክንያቱም መጀመሪያ ገና ሰልፉ ሲጀምር የሚያዙ ናቸው እነዚህ አመራር ውስጥ የይፋሉት ከየቤታቸው ነው የሚለቀሙት። እና እንደዚህ አድርገን እንግዲህ የሰራንበት ናቴም ነበር።
እንግዲህ ኮሌጁ በጣም ትልቅ ኮሚኒቲ ነው፣ ብዙ ማህበረሰብ ነው፣ ሰፊ ማህበረሰብ ያለው ነው። በዛን ሰዓት መምህራን አሉ፣ የውጭም የውስጥም አሉ። ከተማሪዎቹ ጋር አብሮ በመሰለፍ በዛን ሰዓት ቀደም አሁን አንዱን ዶክተር እሸቱ ጮሌን አንስተው ነበር። ከዛ ሌላ ከተማሪዎቹ ጎን በመቆም ትውስ የሚሉት ሰው መምህራን ነበር?
አሁን በእኔ በአመጣጡም ማስታውሰው የለም። ከኛ ጋር አልቆሙም። አስተማሪዎቹ አብዛኞቹ አሜሪካኖቹ ያው ጸረ እንግስካሴ ናቸው። ማነው ሰቶጮሌም ያንን ተቃውሞ በሚል ያነሳውት ተሰጥቶለ ሌላ ሚና ነው። ግን በመጀመሪያ ግን እሱ ተቃውሞ ነው የቆመው ያንን አዲስ አበባ ኢንቨስተሮች ማህበርን አንድና አርጎ የሚወዝ እሱ አይሆንም በሚል ነው። ምርጫ ሲደረግ ደግሞ እሱ የዩኒቨርሲቲው እጩ ነበር። ማለት ዩኒቨርሲቲዎቹ አስተማሪዎቹ ነው እጩ ስርዓቱ የሚደግፈው አይነት ነገር ነበር። እዛ ዩኒቨርሲቲው አስተዳደር ሌሎቹ ናቸው ግራ የነበሩት። የአስተማሪ የተማሪዎች ማህበር ወረቀታችን ማለት ታገል የሚባል ጋዜጣችን ተዘጋ። ብዙ ትግል አደረግና እንደገና ተፈቀደ። ግን የዩኒቨርሲቲ አንድ አስተማሪ ጠባቂ መሆን አለበት፣ ጋራንቲ ማለት ዋስትና የሚሰጥ ይህም በተባለ ጊዜ አሁን ማስታውሰው ለምሳሌ ፕሮፌሰር መስፍን እንዲሆኑን ስንጠይቅ እምቢ ነው ያሉት። አልሆንም ነው ያሉት እንጂ እኔ ሆናለሁ አላሉም። በዛ ጊዜ በኋላ ማን እንደሆነልን አላስታውስም። አሁን አልረዱንም፣ አስተማሪዎቹ አልረዱም። ምክንያቱ አብዛኞቹ ወይ ከስርዓት የተያዙ ናቸው ወይም ደግሞ እንትኑን አደጋውንም የሚፈሩ ናቸው። መረዳት ይቻላል እንትናቸውን። ከፈረንጆች ውስጥ ትንሽ ግራ ነኝ ብሎ እንዳው እንትን የሚል ማርካኪስ የሚባል አስተማሪ ነበር፣ መጽሐፍ ጽፏል። በኋላ
ጆን
ማርካኪስ ግን እንትን ነው በስሜት ደረጃ ነው ያለው እንጂ ምንም ያደረገልን አስተዋጽኦ ምናምን የለም።
በኋላ ከነጋ እየለጋ
መጽሐፍ ጽፏል። የኢትዮጵያ ቢዮት የሚል መጽሐፍ ጽፏል። በኋላ ደግሞ ወደ ወያኔ ነው የሄደው ነበረው። አሁን የት እንዳለ አላውቅም።
ከእንግዲህ ዩኒቨርሲቲው ግቢ ውስጥ ሲነሱ የነበሩ ጥያቄዎች ህብረተሰቡን የሚመለከቱ ናቸው። ዞሮ ዞሮ ይህንን ጥያቄያችሁን ወደ ህብረተሰቡ የምታዘልቁበት መንገድ ነበር?
እንግዲህ መጀመሪያ እኮ ለህብረተሰቡም አልነበረ። ዩኒቨርሲቲው ያው አጼ ኃይለ ሥላሴን እየተማጠነ አቤቱታ እየጻፈ ምን የሚል ነው እንጂ የስርዓት ለውጥ የሚል አልነበረም። በኋላ ወደዚህ ወደ ስርዓት ለውጥና እንትን ስንመጣ ደግሞ እንግዲህ ሰልፉ ነው አንዱ። ሰልፉ ዩኒቨርሲቲው ሲዘጋ ሰልፍ ስንወጣ ፖሊስ ሲደበድብ ይሄ ራሱ ትልቅ ቅስቀሳ ነበረው። ከዛ ደግሞ እንግዲህ ወረቀቶች የተባዙ ወረቀቶች ለምሳሌ በስልሳ ሰዓት ይመስለኛል በፈረንጆች ለምንትን ሰላማዊ ሰልፍ የሚከለክል ህግ ሲወጣ እሱን ልቃውም ወረቀት ወጥቶ እሱ አሰራጭተናል። እንደዚህ በማሰራጨት ምን በማድረግ ቀስ እያለ ደግሞ ወደ ሁለተኛ ደረጃ ሲወርድ ከዛ ወደ አንደኛ ደረጃ ሲወርድ ያው መስፋፋት ያዘ። እንግዲህ ቤተሰብን በዛ በኩል በዚህ በዛ እያለ መግባት ጀመረ እና ወደ ህብረተሰቡ በሱ አይነት መንገድ ሄደ። ያው እነሱ ደግሞ ስርዓቱ ደግሞ ሲያወግዝ ተማሪዎች ጥቂት ተማሪዎች እንዲያርገው ስል እሱም እንቅስቃሴውን ደግሞ እያሳወቀው ሄደ ማለት ነው እንጂ እንደ ዛሬው ወደ ዘመናዊ ነገሮች ኢንተርኔት ምን የሚባል ያለበት ጊዜ አይደለም።
በዛን ሰዓት በትግሉ ውስጥ በተማሪው እንቅስቃሴ ውስጥ ጎልተው የሚታዩ የተማሪው እንቅስቃሴ መሪዎች የሚጠቅሷቸው አሉ? ከመከፋፍ በኋላ ከመጣው ክፍፍል በኋላ ማለት በፊት ማለት ነው። በጥቅል በተማሪው እንቅስቃሴ ውስጥ ጎልቶ ይታዩ የነበሩ
በአገር ቤት?
አዎ።
ብርሃነ መስቀል፣ ዞሮ ክሸን የመሳሰሉት ናቸው የነበሩት። እኛ በዚህ አይነት በእንቅስቃሴ ውስጥ ምንም ሚና አልነበረንም። እንደውም ያለመታየትና ያለመታወቅ ሚና ነው የነበረን። ግራ ስለሚባል ነው እንጂ በተሳትፏችን ተካልኝ ወልዳማኔል የሚባልም ነበረ፣ በኋላ በደርግ ጊዜ ተሰውቷል። እና እነሱ ነበሩ ማስታወሳቸው። በኋላም እንግዲህ እነ ጥላሁን ግዛው ማን ነው እነ መስፍን ሀብቱ እነሱ አይነት ሰዎች እኔ ብቅ አሉ። እኔ ብቅ ካሉት ሰዎች እና ገሬ ከሚባሉ ሰዎች ውስጥ አልነበሩ። ያቀኝም ሰው አልነበር።
በመጽሔቱም ዙሪያ አልነበሩም። ስትራግል አለ ታግል
ነው።
እነ ጸጋይ ገብረ መድን ነበሩበት?
ጸጋይ ነበረበት። ተስፉ ኪዳን የሚባል በኋላ ኤርትራ ሄደው ኢሳያስ የገደለው አለ። እነሱ ነበሩ። ሌሎችም የአማርኛው ክፍል አዘጋጅ ነበሩ። እኔ እዛ ውስጥ አልገባው።
እስቲ እንግዲህ ስለ ኢትዮጵያ ተማሪዎች እንቅስቃሴ በሚነሳበት ሰዓት ላይ ሀገሪቱ ወይም ኢትዮጵያ ዛሬ ለምትገኝበት ችግር ዋነኛው ተጠያቂ የተማሪዎች እንቅስቃሴ ነው ብለው የሚኮንኑ አሉ። መሪዎቹንም እጅግ ጮርቃ ናቸው ጮርቃ ነበሩና ባልበሰለ አእምሮ ነው ንጉሱንም ሲከሱ የነበሩት። እንደዛ አይነት መሬትን መስረታዊ የሆነ ጥያቄ አንስቶ ይታገሉ የነበሩትም ጮርቃ በሆነ ህሊናቸው ብለው የሚከሱ ነገር አለ የሚከሱ ወገኖች አሉ። ለዚህ ምንድነው ምላሹ?
ጣቶች ነን በርግጥ ያገራችን ወራቴ በጣም በሰፊ በጥልቀት እንደው ወደፊትስ ምናም ብለን በሰፊው ላናይ እንችላለን ያለ ነገር ነው። ግን ምን እንደምንፈልግና ምን እንደምጠይቅ እናውቃለን። እና ሰልፎችን ልንደበደብበት አይደለም እንዴ? በኋላ ደግሞ ህይወት ልናጣበት አይደለም እንዴ? ይሄን ነገር ስለዚህ ሳናስብበት ሳናውቀው ሳንዘጋጅበት ባለን አቅም ሳንወያይበት ዝም ብለን ሆ ብለን አንሄድም። እንደዚህ አይነት እንቅስቃሴ አሁንም የለም እንኳን ያኔ በጣም በጣም ጥብቅ የሆነ እንትን በነበረበት ገና ከጨለማ እየወጣን ባለንበት ጊዜ እንደዚህ አይነት ነገሮች አልተደረጉም። እና ተማሪ ተወያይተን በጣም እንወያይና በጣም ብዙ ነገሮች እናነብ ነበር። አሁን የግራ ነገር ነበር ማለት ያገራችን ነገር እናነባለን ራችን ያገኘነው ሁሉ እናነብ ነበር። የሚገኘው ምን ያለው ነው እንጂ እሱ ነበር። ከደም ብዙ ተማሪዎች እኮ ከገጠር ነው የመጡት ከገጠር ከተሞች ነው የመጡት ያውቃሉ አካባቢያቸውን ያውቃሉ የእናት አባታቸው ኑሮ ያውቃሉና ዝም ብሎ ሆም የሚባልበት ነገር አይደለም። ይሄ ዝም ብሎ ለማጥላላት የሚሉት ነው። ችግር ፈጠረ እያንዳንዱ ትግል ችግር ፈጠረ ማለት ነው። ምን ማለት ነው? አጣይል ሳይሆን እኛ ለመታገል ሞክረናል። ያ ይሄ የታሪክ ሂደት ነው። በደርግ ጊዜ እንደዚህ ትግል ተካሂዷል። እሱም የታሪክ ሂደት ነው። አሁን በደርግ ጊዜ ደርግን ታግለው የጣሉት ነው ወያኔን ያመጡት ሊሉ አይችሉም። ወያኔ የወጣበት ሌላ መንገድ ነው። ደርግ ነው ያመጣቸው ነው ከፈለጉ ማለት ነው። እንደሱ ነው ማሰበው እና ትንሽ ጋሪና ፈረሱን ወዳና ወዲህ የሚያደርግ ክርክር ይመስለኛል በእንደዚህ አይነት ሰዎች የሚቀርበው። ሌላው እንግዲህ ስርዓቱ ደግሞ የወደቀባቸው ስርዓቱን ይወዱት የነበረ የተቀመበት የነበረ ተማሪውን ቢጠሉ ያባን ቢጠሉ ይገባኛል። ምክንያቱም እነዚህ ሚና ተጫውተዋል። እውነት ለማፍረስ የሚደበቅ አይደለም፣ ምን ክደው አይደለም። በተቻለ መጠን ለማፍረስ ያለ ስርዓትና ህዝባዊ መንግስት ይቋቋም በሚለው ተስፋ ለውን ለማድረግ ጥረናል። ይሄ ልክ ነው እሱ በኩል ያለው። እነዚህ ግን የሚሉት አሁን ያልከኝ ግን ዝም ብለው መሰረት
ገንጣይ ኃይሎችም መጠቀሚያ አድርገውታል የተማሪዎችን እንቅስቃሴ ብለው የሚኮንኑ አሉ።
እኔ እንግዲህ ራሳቸው አይ በራሳችን ላይ እምነት ጠፋ። አሁን ሻቢያና ወያኔ ያሸነፉ አይደለም ሁሉ ነገር እነሱ ነው የሚችሉት። የኢትዮጵያ ልጆች ምንም ነገር አያውቁም፣ ሞኞች ናቸው፣ ጅሎች ናቸው። እነሱ ቁጭ ብሎ ካስመራ ይሁን ከናቅፋ ሲያሽከረክሩን ምን ይሽከረከር አድርገው የሚሆን እንትን ነው። የዝቅተኛ ሰዎች ስሜት መጥቷል። ድል ስላደረጉ እነሱ እኛ አንችልበትም፣ እነሱ ናቸው ድል ያደረጉት። እነሱ ይጫወቱብን ነበር። እነሱም ደግሞ ይችኮ ነው ይህንን ያስፋፋሉ። ነበርንበት እኛ ነን። ኤርትራኖች ነበሩ የኤርትራን መገንጠል በደንብ የሚደግፉ። በኋላ ወደ ሻቢያ ሄዱ። ሻቢያ ጨረሳቸው። አንድ ባንድ ቆጥሮ ነው የጨረሳቸው። ማንካ በሚል እንቅስቃሴ አማካኝቶ ወያኔ በኋላ የተፈጠረ ነገር ነው። እዛ ውስጥ ሆነው ግን የኤርትራን ጥቅም እንዴት ነው የሚገፉት? የምናደርገው ሰልፍኛ ለኢትዮጵያ ለውጥ ነው። እዛ ውስጥ አብረውን የሚሰለፉት የኤርትራውያን ጓዶች ደግሞ ከእኛ ጋር ታግለው ከእኛ ጋር ተሰውተዋል። ከማንም ባላነሰ ነው የተሰውት በኢህአፓ ጥላ ስር ከወያኔ ጋር ደግሞ እንዲሁ ተጋፍጠው እስከ መጨረሻው ደግሞ ያውም የተሰዉ ብዙ ልጆች ብዙ ጓዶቻችን ከዛ አካባቢ የመጡ ናቸው። ሌሎችም እንደዚሁ ማለት ነው። እና እንደው ዝም ብሎ እንዲቁጭ እያደርጉ እስቲ በሉ በ58 በ50 ምናምን እያሉ እኒያን ሊሸሸር እንትን ሊሉን አይችሉም። እኛም ተምረና እነሱም ተምረዋል። እውቀታችን ብዙ ሊበላለጥ ነገር አይደለም። ማንም ሊጠቀምበትና ያልሆነ አቅጣጫ ሊያስይዘው የሚችልበት ሁኔታ አልነበረም። እኛ ባመንበት በለውጥ ያመጣል ሀገራችን ባልንበት ህዝቡን ይመለከታል የህዝብ ጥያቄ ነው ባልንበት ያንን አስተን ታግለናል። አሁን አስመራ ሀገሬ ነው ያሽከረከረ ቢለኝ ያልቀበልም። መጥቶ የጠየቀኝም ያወራኝም ሰው የለም ስለ ኤርትራም እኛ አናውቅም ነበር በደንብ። እና ግን ኢትዮጵያን ነው የምናውቀው ባለን ታግለናል። ይሄ እነሱ ናቸው ማለት የዝቅተኝነት ስሜት ውጤት ነው።
ከአገር ቤት ውስጥ ካለው የኮሌጅ ተማሪዎች እንቅስቃሴ ጎን ለጎን ደግሞ ሁልጊዜ የሚዘከር በባህር ማዶ ያሉ ኢትዮጵያውያን ተማሪዎች የሚያደርጉት እንቅስቃሴ ነበር። እስቲ ስለዚህ እንቅስቃሴ ምን እንደሚመስል እንደነበረና ከአገር ቤት ውስጥ ከነበረው እንቅስቃሴ ጋር የነበረውን ግንኙነት መመልከት የሚሉን ነገር ካለ
በቅድሚ ያልክ እንደ አገር ቤቱ ያው አጼ ኃይለ ሥላሴ ስርዓት ጋር ሰምሮ የሚሰራ ነበር። እንደው ተማሪዎች ናቸው ስኮላ ማን ነው ጻፈው ልጅ የሚሰጣቸዋል ወዘተ እንደዚህ ነበር። ግን ከፍ ያለ ተቀየረ። እንግዲህ እነዚህ ደግሞ የኛ ታላቆች ናቸው። ታላቆች ማለት ያው በአዲስ አበባም ታላቆቻችን ጀመሩ እንደምንለው እነዚህም ደግሞ እንደነ ኃይለ ፊዳ ማን ነው ከሷ አካባቢ ነበሩ ብዙ እንትኖች ተማሪዎች የአውሮፓ ማህበር ብለው መሰረቱ በአሜሪካን
ሰሜን አሜሪካም
ነበሩ እነሱ ናብቱ ሰማን አብዛው ነው የሞተው መስሎ የመስኖ ሀብቱ ወንድም ደሳለኝ ራማቶ እንደዚህ ይባሉ ደግሞ እነሱ ደግሞ ኢዙና የሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር አቋቁመው በሁለቱ ማን ሁልጊዜ ባይገጥምም እንግዲህ ከነበግነት ነበራቸውና አብረው ነው የሰሩት ያለ ስላሴን መንግስት በማጋለጥ በማለት ሰርተዋል። እኛ ስንመጣ እንግዲህ ከሁለቱም ጋር ሆነን አንድ ላይ ከሀገር ቤቱ ጋር ስለመጣን ከሀገር ቤቱ ስለመጣን እንቅስቃሴውን አስተባብረን ቶሎ ብለን ወደ ጫካ ገብተን ትግላችን ቀጥላለን የሚል ነበር እንግዲህ ተስፋችን። እሱ አልሆነም። ግን በደጅም በውጭ ሀገርም እንግዲህ በአመት የተሰበሰቡ የተወያዩ ውሳኔ እያሳለፉ ኤምባሲም እያሉ በአሜሪካና በአውሮፓ በደንብ የነበረውን ጊዜ እንግዲህ ታግለዋል እነዚህ ሰዎች። በኋላ ነው ልዩነት እናንት ነው የመጣው። የተማሪ ማህበሩ በአብዛኛው መስመሩ አንድ ነበር። በኋላ ግን እንግዲህ ምን ያስፈልጋል ወደ የትኛው ትግል ነው ወይስ እንዴት ነው መቼ የሚለው ላይ እንግዲህ ልዩነቶች መጡ። እዛ ነው ወደ መለያየት የመጣው እንጂ አንድ አይነት እንት ነው ግራ ነበረ። የአውሮፓና የአሜሪካ እንቅስቃሴ የግራ ክንፍ እንቅስቃሴ ነበር እንደ አገር ቤቱ ነው።
በአገር ቤትና በውጭ ያለው የተማሪዎች እንቅስቃሴ ትግሉ እየተጠናከረ ይበረታ መንግስታዊው መቃም እየተጠናከረ በሄደበት ሰዓት ላይ አውሮፕላን ተለፋችሁ እንዴት አቀዳችሁት? ለምን ስንቱናችሁ ፈጸማችሁት? አላማችሁ ዋናው አላማችሁ ምን ነበር?
ይሄ እንግዲህ ይሄ ትግሉ እየሄደ ሲሄድ ምንድነው በዩኒቨርሲቲ ተማሪዎች በግራ ክንፍ ባለውና ማዕከል በነበረው ምን አይነት ስሜት መጣ? ተማሪ ማህበር ከዚህ ድረስ ነው የሚሄደው ከተወሰነ ደረጃ ነው የሚሄደው የብዙሃን ማህበር ነው ፓርቲ አይደለም። ድርጅት ፖለቲካ ድርጅት ስላልሆነ የወዛ ድርጅት ያስፈልጋል የሚል ነገር መጣ እና ፖለቲካ ድርጅት መቋቋም አለበት የሚል እንግዲህ አንድ እምነት ተደረሰ በሁሉ መሀል ማለት ነው። ሁለተኛ በዛ ጊዜ አጼ ኃይለ ሥላሴ ደግሞ ሰው ይዘው ከርቸለውን ከተቱ ተማሪ መሪዎችን የብርሃነ መስቀልን ጭምር እሱ ሁለተኛ ነበር። ሶስተኛ ትግል መጀመር ለትግል መዘጋጀት ያስፈልጋል። እኛ የፖለቲካ ፓርቲ ማቋቋምና ትግልን ማስገድ ለይተን አላየነው ለዚህ እኛ ያስፈልጋል በሚል ነው የተነሳ ነው። እንግዲህ ይሄን ስንል ከዛ ለጠበቅን ማለቴ ተነጋገርን ብዙ አልነበረ ነው አንድ ይሄን ሐሳብ እንኳን ይሄን ልዩ ሐሳብ ያለው አንድ ሶስት ሰዎች ነን። አንደኛው በህይወት አለ ከኔ ጋር አብረን ቆየነን አሁን በህይወትም አለ አሁንም ጓደኞች ነን በፖለቲካ እንቅስቃሴ ባይኖርም ሌላኛው ሰው መጣት አፈልግን በህይወት አለ ወያኔ ጋር ያለ ነው ለነገሩ። ሶስታችን ተነጋግረን ይሄ ነገር እንቅስቃሴውን ለማንት ባለም ደረጃ እንዲደመጥ ለማድረግ ትግላችን አሁን ደው ልክ እንዳሁኑ ኢትዮጵያ እንደሚያካድርገን በአብዛኛው ይዘጉታል አስተጋቡትም ናይ ውጮቹም በዚህ አይነት አድርገው ለትግላችን እንትን ማስተዋቂያ እንዲያደርጉ ለማድረግ ምንድ መንገድ ይሻላል ስንል እሱን በዛ ጊዜ ደግሞ አንዳንድ ጠለፋ ሙከራዎችም ስለነበሩ በፓለስቲኒያኖች በኋላ የደመቀው ያን ጊዜም ነበረ ጠለፋ እና ለምን አውሮፕላን ይዘን አንወጣም የሚለውን ነገር አመጣን። ከዛ ተጨማሪ ሰዎች እንግዲህ የእንትን ይያለ ፈለግን አንዳንድ የተጠጋናቸውና ነገሩን ያነሳናላቸው ሰዎች እናምናቸዋለን ግን አልፈለጉም። በራሳቸው ምክንያት እንደማጋለጡን ስለምናውቅ አላጋለጡንም እና እሱን አደረግን። በዛ ጊዜ ደግሞ የአውሮፕላን የደህንነት አውሮፕላን ላይ የሚወጡ እየተቋቋመ ነበር። ግን እኛ በመናረግበት ጊዜ ገና ተግባራዊ እንዳልሆነም አውቀናል። እና አውሮፕላን ተልፈን እንሄዳለን ወደ ሱዳን። ወደ ሱዳን ያለን በመክናት ሱዳን ግራ ክንፍ እንትን መጣለ። ኒሜሪ ጃፋር ኒሜሪ መፈንቅለ መንግስት አድርጓል በግንቦት። እና በሞላ ደግሞ ከግራ ክንፍ የሆኑ ኮሎኔሎች ሆኖስ ጋር ላይ ተያይዘው ነው ያደረጉትና እነሱ አይመልሱንም የሚል እንትን ይዘን ነው። እና አናውቅም ብዙዎቻችን አውሮፕላን ላይ ወጥተን አናውቅም። በሱዳን እንግዲህ አባይን ተከትለን እናስከደዋለን በሚል ደግሞ ሽጉጣለን አንድ ጥይት ነው ያለው ነገር። እና እንግዲህ ከመጣም እንተኩስባለን ያለው ፓይለቱን ለዚህ ነው እንመታለን አለው።
አንድ ሽጉጥ ነው ያለው።
አንድ ሽጉጥ
ሰባት ናቸው
ከአንድ ጥይት ጋር።
ሰባት ናቸው አንድ ሽጉጥ ከአንድ ጥይት ጋር
እና ሰንጤዎች አሉ።
ከዛ በፊት አውሮፕላን ተሳፍራችሁ ታውቃላችሁ? ወጣችሁ?
አላውቅም። አንድ ሁለት ወጥተው ተመልሰዋል።
እና ከዛ በፊት ብዙ ጊዜ በዲያግራም ላይ ወይም ደግሞ በምስለ ቅርጽ ላይ የተመሰረተ ልምምድ ይደረጋል። ኮክፒቱ አለ፣ ፓይለቱ የሚቀመጥበት የመገናኛዎቹ እንትን የተለየ ነው። ያንን አትሊስት በስዕል ደረጃ እንኳን ተቀምጣችሁ ከሌ እዚህ ቦታ ላይ
ነው። አውሮፕላን ፊልም ስናይ እንግዲህ አውሮፕላን ፊልም እናያለን። ያንን ስዕልም አልሰራንም። ሮጣ ግን ገብቶ የሚይዙ ሁለት መደብ ነው የተያዙት። አይዟቸው ሁለቱ ፓይለቱንና ነጂውንና ምክትሉን። አይ ቤንዚን የለንም አለ ፓይለቱ። በረሃ ላይ እንወርዳለን አለ። በረሃ ላይ ተወርደዋለን ያለኝ እንግዲህ አለላለን አለ። ሰጥተው ብለው ደረሰ።
ከአዲስ አበባ አይደለም የጠለፋችሁት አውሮፕላኑ?
ባህር ዳርና።
ምን ታረጉ ነበር? ምን ታረጉ ነበር እዛ?
ምን አይ ከጎንደር ልንጠልፈው ሄድን። ግን የተማሪ እንቅስቃሴ ምናምን ስለነበረ አንዳንዶቹ ሰዎች አወቋቸው። እነ ብርሃነ መስቀል ምናምን ሲያውቋቸው ጥርጣሬ ሲመጣ ግማሾቻችን ወደ ባህር ዳር ሄድን። የባህር ዳር ነው የሄድኩት። እና ከባህር ዳር ግማሽ ከጎንደር ባህር ዳር ላይ ሲያርፍና ሊጭን ሲል ወደ አዲስ አበባ እኛም ተሳፈርን ማለት ነው።
በመኪና ሄዳችሁ በአውሮፕላን ተመለሳችሁ?
አዎ
አለ።
አዎ ከጎንደር አዲስ አበባ ከባህር ዳር አዲስ አበባ ትኬት ከፍለናል።
እሺ
ወደ ካርቱም ነው ያልከፈልነው። እንግዲህ ጠለፋ ብለው ጃንሆይ ስላከረሩ ያው ጠለፋው ነው ቀረ ማለት ነው።
ምንም ተቃውሞ አልደረሰባችሁም ከገባችሁ በኋላ?
በሱዳን
ሽጉጡን ራሱ ታስገቡ እንዴ? ታስገባችሁ
የት?
ወደ አውሮፕላኑ ይዛችሁ
ያኔ ፍተሻ
ፍተሻል ነበር።
ደግ ዘመን ነው እንኳን አልነበረ። ማንም የፈተሸን የለም። ችግር የለውም። ያው ሱዳን ስንገባ ያዘን ፍርድ ቤት አቀረበን። 6 ወር ያህል ቁም እስር አይነት ነገር አድርጎን ፍርድ ቤት ስንቀርብ ጠለፋ የተደረገው በኢትዮጵያ መሬት ስለሆነ እኛን አይመለከተንም አለ ዳኛው። ግን በህገ ወጥ መንገድ ስለገቡ አለ ፈቃድ 6 ወር ፈርድባቸዋለሁ አለ። ፈርዶብናልና መውጣት ነበረብን። ጨርሰናል፣ 6 ወሩን አድርገናል። በኋላ ግን አጫሉ ሥላሴ ስብሰባ ስለነበረ የመካከለኛውና የምስራቅ አፍሪካ ሀገሮች መሪዎች ስብሰባ ስለነበረ ወይ ስጡኝ ወይ አስወጡኝ።
አዎ እሱ ነበር ጥያቄ መጀመሪያ ይሄንን ነገር። ምክንያቱም ንጉሱ በዛን ሰዓት በዓለም አቀፍ ደረጃም ተቀባይነት ነበራቸው፣ በሀገርም ውስጥ ተደማጭ ናቸው፣ በአፍሪካ ደረጃም የዛኑ ያህል ተደማጭ ናቸው፣ ገላጋይ ናቸው። እና ያ የእሳቸው እንትን ተሰሚነት በእናንተ ላይ ሊያስከትለው የሚችለውን እንትን አጤናችሁታል መጀመሪያ ላይ ከመሄዳችሁ?
ለዚህ ነው እኮ ወደ ሱዳን ያልነው። ቦታ ማድረግ ነው። ሱዳን አንደኛ ግራ ክንፍ የሆኑ እንትኖች መኮንኖች ስልጣን ያዙ። ስለዚህ እነሱ ለአፄ ኃይለ ሥላሴ የሚቀርቡ አይደሉም የሚለውን እንግዲህ በአንጎላችን ስላስገባን ነው። ይሄ ደግሞ የኢትዮጵያ ሕዝቡን በጣም በክብሮት ያይ ነበር ምናምን ብሎ እየተቀየረ ነበር። እኛ ለዚህ ነው ተስፋ ያደረግነው፣ ለውጥ እየመጣ ነው ኢትዮጵያ ውስጥ። ረጅም ጊዜ ይፈጃል፣ አጭር ጊዜ ይፈጃል፣ ሌላ ጉዳይ ነው። ግን በአፄ ኃይለ ሥላሴ ስርዓት ላይ እምነት እየጎደለ የመጣበት ነው። እንደ ድሮ ዝም ብሎ እሳቸው ምክንያት ብዙ አመት የተማሪ ትግል ተካሄደ እኮ ብዙ አመት። እነ መንግስቱ ነዋይ መፈንቅለ መንግስት ነበር በመጥፎ ያለቀ ሰው የተሰቀለበት። ለምሳሌ እነ ግርማሜ ነዋይ ሲሰቀሉ እኔ አስታውሳለሁ። ጊዮርጊስ ቤተክርስቲያን ውጭ ነው የተሰቀሉት። ሰው ያጨበጭብ ነበር። አዎ አንዳንዱም ቁስላቸው እንትን ውስጥ እንቀት የከተተ ወደ ድጅጋ ዙረው ወደ ምን አዙረው ያለ ያን አይነት መንፈስ ነበር ሰው መንግስቱ ነው ሲሰቀል ግን እንደዛ ነበር ጻድ ያለ ነው ማርካቶ ነው የተሰቀለው ክላይማኖር ጋር መሰለኝ ጻድ ያለና ሰው ሁሉ በቃ ነገሮች ገቡት እና ሀዘን አይነት ነገር ስሜት ነበረው ለውጥ ነበር እንግዲህ ሰው ይሄን አይማይ የስሜት ለውጥ መኖሩን ሰው በቃኝ ያለ መሆኑን አይታይም ምክንያቱም እንደው መንግስቱ ነን የሚል ሰዎች ሲደነፉና ሁሉ ያመልከናል ሲሉ ሰው እንደዛ ይመስላል አሁን ወያኔ ለምሳሌ ወደ ውድቀቱ ያስቆለቁላል ስንል አሁን የሚያደርገው እንደፋታው ምን አደረገ ግን ስረ መሰረቱ ተበላሽቷል
በነገራችን ላይ እንኳንም አነሱት የመንግስቱ ነዋይ እንቅስቃሴ ነው ብሎ የሚታወቀው እንትን ከዛ በኋላ ነው የተማሪዎች እንቅስቃሴ የጎለበተ የሚመጣው እንዴ ምንድን ነበር ተጽዕኖ የወታደሮቹ እንቅስቃሴ ማለት በመንግስቱ ነው የሚመራው የክብር ዘበኛ ጦር ያደረገው እንቅስቃሴ በተማሪዎች እንትን ላይ ተጽዕኖ ሰልፍም ወጣቸዋል እዛን ጊዜ
እኔ ስምንተኛ
አዎ ሲታክ ግን ምንድነው ያለው ተጽዕኖ የወታደሮቹ
እንቅስቃሴ በጣም ከፍተኛ ለመጀመሪያ ጊዜ ለውጥ በሚል አጫልስላችን በመናውቀው በዛው እንግዲህ በዛው ዘመን ተማሪዎች ወነበር ነው ትንሽም ትልቅም ያ ስራት
የማይደፈረው
ተደፈረ ተላልቀው ሚኒስቴሮችና ጦርንቶች ተገደሉ እና በጣም ተማሪዎች ዩኒቨርሲቲ ተማሪዎች ደግሞ ደግፎ ወጡ ከጃካታይስታስ ጋር እዛ ላይ ነው ተቆራረጡት እና አንዳንድ እንደው መኳንንቱም የዳህል ያስተብረን ይሆንና እዚህ ደረሰን ምናምን የማለት ድረሱ ላይ ደረሱበት በዛ ጊዜ ነው እና ተማሪዎች ጋርም ተቆራረጡ ጃለሪ ከዛ ቀደም ቆይ የመጡ ወይን ይዘው የመጡ ተማሪዎች ያበሉ ብስኩት ያመጡ እንደዚህ እንዳባስ ነበር ሚናቸው አሁን በአጤነታቸው ምንም እንግዲህ ተደፈሩ ማለት ነው ደሞ እነ መንግስቱ ነው አይና ወንድሙና ሌሎች እንግዲህ ወርቅ ለገበዩ ምናምን አይደለም ከባድ ቦታ ያላቸው ናቸው እነዚህም ቆብ ይሆኑና ያ ነገር ለውጥ አመጣ ማለት በተማሪ ዘንድ ያን በፍጹም አይነት ሰራት ለውጥ ሊያረጉ አይችሉም ወይ አልጋውራሽ ሾመው ህገ መንግስታዊ ዘውድ ስርዓት ለማረግም ዝግጁ አይደሉም አይፈልጉም ፍጹም ፈላጭ ቆራጭ ናቸውና በስርዓቱ ወደም ሊለወጥ የሚችለው በኃይል ነው ወደሚለው እንግዲህ ገፋፍቷል ይሄ ነው የተማሪው ላይ ያደረገው ተጽዕኖ እና በዛዋላ እንግዲህ ያው ቀስ በቀስ እያደገ ጥያቄኛም ጥያቄ እንትን እያለ መጣ ሰልፉም እየተነከረ ሰልፉን ለመበተን የሚደረገው የሚወሰደው እርምጃ እየተነከረ በኋላ ወደ ግድያ ደረሰ
ወደ አውሮፕላን ጠለፋው ሁለት ለመልሶትና እናንተ የጠለፋችሁት አንድ መጽሐፍ በቅርብ ለህትመት የበቃ መጽሐፍ አለ እንደ አውሮፓ አቆጣጠር ነሐሴ 11 ቀን 1969 ከአስመራ ተነስቶ በጎንደርና ባህር ዳር አርጎ ወደ አዲስ አበባ ይበር ዲሲ 3 አውሮፕላን ሰባት ዩኒቨርሲቲ ተማሪዎች ተገዶ ካርቱም አረፈ ነው የሚለው
አዎ
ከዛ ቀደም ብሎ ከእናንተ ጋር በእናንተ ከተከናወነው ጠለፋ ትንሽ ቀደም ብሎ እንደ አውሮፓ አቆጣጠር መጋቢት 11 ቀን 69 በተመሳሳይ አመት ማለት ነው እንዲሁም ሰኔ አንድ ወር ከእናንተ ቀደም ብሎ ፍራንክፈርት ካራቺ ውስጥ ሁለት የኢትዮጵያ አየር መንገድ ቦይንግ አውሮፕላኖች በተከታታይ በጀብሃ የቦምብ ጥቃት ደርሶባቸዋል ከዚህ በመነሳት የነበረው ንጉሳዊ አገዛዝ የደህንነት እርምጃ ሊወስድ ይችላል እርግጥም ደግሞ በኋላ ላይ እንደሚታየው የበረራ ደህንነት ተብሎ አንቲ ሃይጃከር እንትን ሲስተም የሚመሰረተው ከዚህ በመነሳት ነው እና ምናልባት የነዚህ እንትኖች እንዴት ነው ከነዚህ በመነሳት ንጉሳዊ አገዛዝ ጥንቃቄ ሊያደርግ ይችላል ብላችሁ ሳስባችሁ ነበር ወይ ነው
ሁለተኛውን ክፍል ቃለ ምልልስ በረቡዕ ምሽት ዝግጅታችን እናቀርባለን
Let's make a real fight in the morning. ስምህን የካዱ ስምህን ያላወቁ ከዘረኞች ቀርቶ ማን የለም ታውቃለህ ምን ናቸው ብለው ምን ትጠብቃለህ ኦ አገሬ በስተቃ ተንግዲህ ጋ ኦ ኢትዮጵያ በይስተቃ ተንግዲህ ጋ
ተዋይ ተክመም በነል እየቆሰቆሱን ለማይቀረው ትግል ለፈልሚያው አስነሱን እንግዲህስ ይብቃ ተነሱ ንነሳ ጠላት ከቤት ገብቶ ምን እስከሚያነሳ አዎ ቆመን የምናየው ፈዘን በመንገዱ ምን እስኪያነሱ ነው ምን እስኪወስዱ እባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ እንብዛም ዝምታ ለበግም አልበቻት አራት እግሯን አስረው በቢላ ዋፈጃት ስለዚህ አዎ ስለዚህ እናንተ ሀበሾች የኢትዮጵያ ሰዎች አማራ ኦሮሞ ትግሬና ሲዳሞች ጉራጌ ጋምቤላ ሽናሻ ቅማንቶች ሐረሪ ወላይታ ኢሮብና አገዎች ዲያቆናት ቀሳውስት አባገዳ ሸኮች ተማሪ መምህራን ላባደር ገበሮች እባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ በሬ ካራጁ ነው ሸላች ውጭ ቆሟል ወገኔ ነቃበል ነቃበል ነቀበል ሰው እንዳውሪ ሆኖ ደም ጠጥቶ ታሟል አማራ ኦሮሞ አፋር ቤኒሻንጉል ሲዳማ ወላይታ ጎጥ ጎሳና ክልል አንዱ ካንደኛው ዘር የሚልቅ ይመስል ሐረሪ ሽናሻ ቅማንት አገው ስትል ጀማጥንት ቆጥረህ በጎላት ታመጣ ይቺ ትልቅ አገር ቀረች ተበጥብጣ ታዲያ ቀልዱስ ቀልድ ይሁን መቼም አይመለስ ምሩ የትኛው ነው ለእናት ጥሪ መድረስ ታመም ያለው እርዱኝ ደግፉኝ እያለች እናት ስትለምን ጆሮ ዳባ ያለች ነፍስስ አፈር ቀምሳ ሲኦል በወረደች አዎ እናንተም እናንተም ዝሆን ጆሮ ሁሉ እናት ስትሰቃይ ከርስ የምትሞሉ አንድ ጊዜ አይደለም ሁለቴ ሞታችሁ አፈር ድሜ ብሉ አፈር ድሜ ጋጡ እኔ ምን ጨነቀኝ ከእናት ምድሬ በላይ ምን ጊዜም አይቆጨኝ የርሷ ወዳጅ እንጂ ወዳጄ የሚሆን ጠላቷም ማለኔ አዎ ጠላቷም ማለኔ አይይ ያውም እነንቶኔ ያውም እነንቶኔ እነት አጥዋይ ጠሬ ሳያልሙ ገዳይ ሳይገድሉ ጎፈሬ ታሬዳልኝ የበራሪያዎች ስንቀለሽ አውደልዳይ ያርባ መስነቀዞች የይስሙላ ታጋይ አረ ይብቃኝቴ ህይወት ጭንቀት ታይም ልብ ያለው ልብ ይበል በሀገር ቀልድ የለም
ከህይወት አሰፋ